ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ከመስታወት አረጋው ጋር ለሰላሳ ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። ከ20 ዓመታት ወዲህ ለመጀመሪያ ጊዜ የኤርትራ መንግስት ከፍተኛ ባለስልጣናት አዲስ አበባ ገቡ።
ተለያይተው የነበሩ እናትና ልጅ ተገናኙ ማለት ነው።
እኔ ድልድይ ይገነባል ብዬ ተስፋ አደርጋለሁ። ይሄ የጥላቻና የጦርነት የመራራቁ ነገር አልፎ ሁለት በጣም ልዩ ታሪክ ያላቸው ሀገሮች ወደ መሆን ልክ ሁለት ዳር የመሰረቱ እህቶ አማቾች የሚኖራቸው አይነት ህይወት ይኖራል ብዬ ነው።
የሁለቱ ሀገሮች ግንኙነቶች ይሻሻላል የሚል ተስፋቸውን የአዲስ አበባ ከተማ ነዋሪዎች ሲገልጹ ነው የሰማ ነው።
ዛሬ በዓለም ዙሪያ የጭካኔ ይዞታ ላይ የቆዩ ሰዎች የድጋፍ ቀን ነው። በኢትዮጵያ ከእስር የተፈቱ ሰዎች በሀገሪቱ የነበረውን የጭካኔ ይዞታ አስመልክቶ የሰጧቸውን ቃለ ምልልሶች በተከታታይ ዘገባችን ስናስደምጣችሁ ቆይተናል።
ከዚያ በኋላ ጠቅለውኝ እነሱ ወደ ምሳር ይበሉ ፕሮጀክት ያለው ገመዱ ተበጠሰ አሉ። ግን ገመዱ ተበጥሶ ነው ብዬ አላስብም። አውቀው ነው የለቀቁም።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ አስቀድሞ የነበረውን እንደዚህ መሰል የጭካኔ ይዞታ አስመልክቶ የተናገሩት እናሰማችሁ።
ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የእኛ የአሸባሪነት ተግባር ነው።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
የኤርትራ ከፍተኛ መልእክተኞች ቡድን ከኢትዮጵያ ስለቀረበው የሰላም ጉዳይን አስመልክቶ ለመነጋገር ዛሬ አዲስ አበባ ገብቷል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ባለፈው ሳምንት የሀገራቸውን የሰማዕታት ቀን ዕለት በማስመልከት ባደረጉት ንግግር መልእክተኞችን ለመላክ ቃል ገብተው ነበር። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የድንበር ጦርነቱን ለማስቆም እንደ አውሮፓውያን ዘመን አቆጣጠር በ2000 ዓ.ም የተፈረመውን የአልጀርሱን ስምምነት ለማክበር ቃል በገቡበት መሰረት ነው የኤርትራ ልዑካን አዲስ አበባ የገቡት።
የዩናይትድ ስቴትስ ከፍተኛ የድንበር ማስጠበቅ ባለስልጣን በአሁኑ ወቅት ማንኛውም ሕገ ወጥ በሆነ መንገድ ወደ ሀገሪቱ የሚገባ ሰውን ማሰርና መክሰስ የሚለውን የትራምፕ አስተዳደር ፖሊሲን ባለስልጣኖች ማስፈጸም እንዳልቻሉ ትላንት አምነው ተቀብለዋል። ባለስልጣኖች ልጆችን ከወላጆቻቸው ሳይነጥሉ ለመክሰስ የሚችሉበትን ዘዴ እያጠኑ መሆናቸውም ታውቋል።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሞተር ብስክሌት አምራቹ ኩባንያ ሃርሊ ዴቪድሰን የአውሮፓ ህብረት በዩናይትድ ስቴትስ በተመሰረቱ ብስክሌቶች ላይ ከባድ ቀረጥ ለማስከፈል በመወሰኑ አብዛኛውን የማምረት ስራውን ወደ ውጭ ሀገሮች አስወጥቷል በማለት ዛሬ ከሰውታል። ፕሬዚዳንት ትራምፕ በተከታታይ በትዊተር ባስተላለፉት መልእክት እውቁን አሜሪካዊ አምራች ኢላማ አድርገዋል። ሃርሊ ዴቪድሰን በምንም አይነት በውጭ ሀገር መመስረት የለበትም ብለዋል ፕሬዚዳንቱ። የሃርሊ ዴቪድሰን የሞተር ብስክሌት አምራች ኩባንያ በበኩሉ የአውሮፓ ህብረት በእያንዳንዱ ወደ አውሮፓ በሚልከው ብስክሌት ዋጋ ላይ $2,200 እንደሚጨምርበት ገልጿል። ይህ ማለት በስድስት ወራት ውስጥ $45 ሚሊዮን፣ በአመት ደግሞ ከ90 እስከ $100 ሚሊዮን ሊያስከፍለው እንደሚችል ኩባንያው ገልጿል።
በመጨረሻም ሁለት የእስራኤል ሚሳይሎች በደማስቆ ዓለም አቀፍ አውሮፕላን ማጠቢያ አጠገብ ያሉ ኢላማዎችን መትተዋል ሲል የሶሪያ መንግስት ሚዲያ ዛሬ ከሷል። ሳና የተባለው የሶሪያ የዜና አገልግሎት ስላደረሰው ጉዳት አልተነገረም። ብሪታንያ ሆኖ የሶሪያን ጉዳት የሚከታተለው የሰብአዊ መብት ቡድን ግን ሚሳይሎቹ የመንግስት ደጋፊ ሚሊሻዎች የመሳሪያ መጋዘን ነው ተብሎ የሚጠረጠር ቦታን መትተዋል ይላል። እስራኤል በሶሪያው ግጭት ወቅት በተደጋጋሚ የአየር ድብደባ ስታካሄድ ቆይታለች። ሊባኖስ ላለው በኢራን የሚደገፍ ህዝብ አላህ የሚላክ መሳሪያ ለማቆምና ኢራን በሶሪያ ላይ ህላዌ እንዳይኖራት ለመከላከል የምትወስደው እርምጃ ነው ተብሏል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የኤርትራ መንግስት ከፍተኛ የልዑካን ቡድን ከሀያ ዓመታት ወዲህ ለመጀመሪያ ጊዜ ዛሬ አዲስ አበባ ገብቷል። በጠቅላይ ሚኒስትር አብይ አህመድ የቀረበውን ጥሪ ተከትሎ ሁኔታዎችን ለመመርመር የመጣው የልዑካን ቡድን የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ከፍተኛ አማካሪ የማነ ገብረአብና የሀገሪቱ የውጭ ጉዳይ ሚኒስትር ኦስማን ሳልህ የሚገኙበት ነው። የአዲስ አበባ ከተማ ነዋሪዎች በሁለቱ ሀገሮች ግንኙነት መሻሻል ያላቸውን ተስፋ መግለጻቸውን በቦሌ የዓለም አቀፍ የአውሮፕላን ማረፊያ የተገኘው ዘጋቢያችን እስክንድር ፍሬው አድርሶናል።
የኤርትራ ባንዲራ በቦሌ መንገድ ግራና ቀኝ ተውለበለበ። ባለፉት 20 ዓመታት ያልታዩ እንግዶች አዲስ አበባ ረገጡ። አዎ፣ ኤርትራውያኑ አዲስ አበባ ገብተዋል። የሰላም ሂደቱም ይበልጥ ተስፋ ሳድሯል። እንደ ፕሬዝዳንት ኢሳያስ አፈወርቂ ሁለተኛ ሰው የሚቆጠሩት ከፍተኛ አማካሪያቸው የማነ ገብረአብና የውጭ ጉዳይ ሚኒስትር ኦስማን ሳላህ የሚገኙበት ቡድን ነው ዛሬ ወደ ኢትዮጵያ የመጣው። አቀባበሉም የተዘረጋውን የሰላም እጅ የሚመጥን ጠፍቶ ለተገኘ የአብራክ ክፋይ የሚገባ ሆኖ ታይቷል። ይህ በስፍራው የተገኙ አንዳንድ ኢትዮጵያውያን አስተያየት ነው። ጠቅላይ ሚኒስትር አብይ አህመድና ኤርትራውያኑ ባለስልጣናት የተለዋወጡት ሰላምታም ያለፈውን የረሳ መጪውን በተስፋ የተመለከተ ፈገግታ ያጀበው አክብሮት የተቀላቀለበት ነበር። ሚኒስትሮች፣ የሃይማኖት አባቶች፣ ኢትዮጵያውያን የኦሎምፒክ ሜዳሊያ ባለቤት አትሌቶች፣ ታዋቂ አርቲስቶችና ሌሎችም በአቀባበሉ ስነ ስርዓት ላይ ተገኝተዋል። በዚህ ሰዓትም ለኤርትራ የልዑካን ቡድን ክብር በብሔራዊ ቤተ መንግስት የራት ግብዣ እየተካሄደ ይገኛል። የአሜሪካ ድምፅ በአቀባበሉ ላይ ቢገኝም ይህኛውን ስነ ስርዓት ለመዘገብ አልተፈቀደለትም። በተለይ የአቀባበሉን ስነ ስርዓት እየተመለከቱ አስተያየት ሰጪዎች ግን ውጤቱም እንደሚያምር ተስፋቸውን እየገለጹ ነው። ዋና ዋና የኢትዮጵያ ሃይማኖቶችን ያቀፈው የኢትዮጵያ የሃይማኖት ተቋማት ጉባኤ እንዲያውም ሂደቱን ለማገዝ ጥያቄ ማቅረቡን ያስታወቀው የጉባኤው ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ይህንኑ ነው ለአሜሪካ ድምፅ ያብራሩት።
በጣም ነው ደስ ያለን። ያው እንደምታየው እዚህ የሁሉም ሃይማኖት አባቶች ቅዱስ ፓትርያርኩን ጨምሮ የእስልምናው ፕሬዚዳንት፣ ካርዲናል፣ ሌሎችም ሁሉ ተገኝተዋል እና ይሄ ትልቅ ደስታ የፈጠረ ነው። ለበርካታ ዓመታት የሃይማኖት አባቶች ይሄ ውይይት እንዲጀመር፣ እርቅ እንዲፈጠር ከፍተኛ ጥያቄ ሲያቀርቡና ግፊት ሲያደርጉም እንደነበረ በተለያዩ መድረኮቻችን ስናነሳ እንደነበር በሰነድም ለቀድሞ ጠቅላይ ሚኒስትራችን አቅርበን ነበረ። አሁን ደግሞ ዶክተር አብይ ከመጡ በኋላ በሀገር ውስጥም ከጎረቤት ሀገራትም በተለይም ደግሞ ከኤርትራ ጋር እንዲጀመር ያደረጉት ውይይት እጅግ በጣም የሚያስደስት ነው። ሁሉም ሃይማኖቶች በደስታ እንግዶቹን ለመቀበል ያው እዚህ ነው የምናየው፣ አብረን ያለ ነው። በቀጣይነት ደግሞ
ምን ይሆናል የእናንተ ሚና በቀጣይነት? እሱ ላነሳው ነበር።
እንግዲህ በቀጣይነት በዚህ በድርድር ውስጥ በሚኖረው በውይይት ውስጥ በሰላምና በእርቅ እንዲጠናቀቅ ከሁለቱም በኩል እንግዲህ በኢትዮጵያም በኤርትራም በኩል ያሉ የሃይማኖት ተከታዮች ናቸው። ስለዚህ የሃይማኖት አባቶች ለመንግስትም፣ ለሃይማኖት፣ ለህዝቡም፣ ለሁለቱም ሀገር ህዝቦች አሁን የተጀመረው ተጠናክሮ እንዲቀጥል የራሳቸውን በጎ አስተዋጽኦ ያደርጋሉ። የድርድሩም አካል እንድንሆን የውይይት አካል ያው መንግስት ነው የሚደራደረው፣ ግን በዛ ውስጥ እኛ ሮል እንዲኖረን ለክቡር ጠቅላይ ሚኒስትራችን ለዶክተር አብይ ያቅርበናል። በጎ ምላሽም ከዛ ይጠበቃል። እየሰሩ ያሉት ስራ ደግሞ የሃይማኖት ተቋማትንና ተከታዮችን ያማከለ ሃይማኖታዊ እሴትን ያከበረ ስራ እየሰሩ ስለሆነ አብረናቸው ከጎን ቆመን መደገፍ ነው ዋና ስራችን።
ኤርትራውያኑ ባለስልጣናት ከ20 ዓመታት በኋላ ወደ ኢትዮጵያ መምጣታቸው፣ የሰላም ሂደቱን መጀመሩ በአቀባበሉ ስነ ስርዓት ላይ በተገኙ ኢትዮጵያውያን ላይ የተለየ ስሜት ፈጥሯል። እናትና ልጅ ተገናኙ ብለዋል አንጋፋው የማስታወቂያ ባለሙያ ውብሸት ወርቃለማው።
እኔ ስሜት በጣም የላቀ ነው። እናትና ልጅ ተለያይተው የነበሩ እናትና ልጅ ተገናኙ ማለት ነው። ኤርትራ ወደ ኢትዮጵያ ስትመጣ፣ ይሄ ዴሌጌሽን ወደዚህ ሲመጣ ደግሞም እኛ ጋር በእውነቱ ክቡር ጠቅላይ ሚኒስትራችን ዶክተር አብይ ጥሩ መሪ ስለሆኑ ያው እዚህ ድረስ መጥተው እንደኛ ተቀብለዋቸዋል። ለኤርትራውያን ይሄ ትልቅ ደስታ ነው፣ ትልቅ ድል ነው። ስለዚህ እናትና ልጅ ተቀላቀሉ ነው የምለው ዛሬ።
እንግዲህ ከዚህ በኋላ ነው እንግዲህ ዋናው ነገር የሚካሄደው፣ ውይይቱ የሚካሄደው ውጤቱ ያስገኛል የሚል ተስፋ አለው። እርሶ
እንግዲህ የሚያጠግብ እንጀራ ከመጣዱ ያስታውቃል ይባላል በሀገራችን። አጀማመሩ ጥሩ ከሆነ አፈጻጸሙ ጥሩ እንደሚሆን ተስፋ አደርጋለሁ። እኛ ኤርትራውያንን እንፈልጋቸዋለን፣ እነሱ ደግሞ ይፈልጉናል። ስለዚህ ጥሩ ነው ባይ ነኝ። ጥሩ ውጤት ይኖራል ብዬ አቀራረሱን ማሳመር ነው።
ታዋቂው የስነ ጽሁፍ ሰው ዲያቆን ዳንኤል ክብረትም ተመሳሳይ ሀሳብ አንጸባርቋል።
እኔ በጣም ይሄ ለብዙ ዘመናት ተለይቶ የኖረ ወንድሜ ወይም እህት መጣ ሲባል የሚሰማ ስሜት አለ። ሰፈሩ በሙሉ ሽንኩርት ይልጣል፣ ድንች ይከትፋል፣ ወጥ ይሰራል፣ እንጀራ ይጋግራል፣ ምን ይላል። ያ አይነት ስሜት ነው የተሰማኝ ነኝ። በጣም ለምን እንደሆነ አላውቅም ግን እስቲ እንደዛ አይነት ስሜት አለ። እንግዲህ ክቡር ጠቅላይ ሚኒስትሩም ተገኝተው ተቀበሏቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሰላምታው ሞቅ ያለ ነበር፣ ፈገግታ የተሞላበት መሆኑን አይተናል። ከዚህ በኋላ የሚኖረው ነገር ነው ዋናው ነገር። እንግዲህ ምን ተስፋ ታደርጋለህ አንተ?
እኔ ድልድይ ይገነባል ብዬ ተስፋ አደርጋለሁ። ይሄ ጥላቻና የጦርነት የመራራቁ ነገር አልፎ ሁለት በጣም ልዩ ታሪክ ያላቸው ሀገሮች ወደ መሆን ልክ ሁለት ዳር የመሰረቱ እህት አማቾች የሚኖራቸው አይነት ህይወት ይኖራል ብዬ ነው የምገምተው። ምክንያቱም ሁለቱ ነገሮች ያልጠበቋቸው ናቸው። አንደኛ ብዙ ጊዜ ድርድሮች ምን ሲካሄዱ ሶስተኛ ሀገር ውስጥ ነው የሚደረጉት፣ ግን በቃ ሰብረው የኤርትራ ልዑካን ቡድን አዲስ አበባ መጡ የሚለው አንድ ነገር ነው። ሁለተኛ ብዙ ጊዜ ጠቅላይ ሚኒስትርም ፕሬዚዳንትም ፕሬዚዳንት ምክትልም ምክትል ሲቀበሉት ነው የማውቀው በእኔ እውቀት ደረጃ
ፕሮቶኮሉ እንደዛ ነው።
አዎ ፕሮቶኮሉ እንደዛ ፕሮቶኮሉም ተሰብሮ ዛሬ ጠቅላይ ሚኒስትሩ ምክትሉ ለመቀበል ይሄ ለኤርትራ የተደረገ ነው። እኔ በቃ ለወንድም ለጠፋ ወንድም አለ አይደለ አይግንተው ለማታቅ ለሚናፍቅ ወንድም የተደረገ ነው የሚመስለኝ እንጂ ፕሮቶኮሉ የሚያዘው ይሄን አይመስለኝም። እና የተሄደበትን ርቀት ሳየው በጣም ተስፋ አደርጋለሁ።
ከሀያ ዓመታት በፊት ለማፋሳሽ ጦርነት ያካሄዱት ኢትዮጵያና ኤርትራ ለዓመታት በፍጥጫ ውስጥ ቆይተዋል። አሁን ካለው ወጣት ትውልድ አብዛኛውም የሁለቱን አገራት የፍቅር ጊዜ አያስታውስም። ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ለመቀበልና ለመተግበር መወሰኗ ግን እነሆ ሌላ የሰላም በር ከፍቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ይህንን አቀባበል ስነ ስርዓት በተመለከተ በፌስቡክ አት ቪኦኤ አማሪክ ላይ እስክንድር ዘገባውን ያቀርባል፣ እንድትከታተሉ እንጋብዛለን። ወደ ተከታዩ ዘገባችን ስናልፍ ዛሬ በዓለም ዙሪያ የጭካኔ ይዞታ ላይ የቆዩ ሰዎች የድጋፍ ቀን ነው። በዚህ ቀን በእስር ቤቶች ውስጥ ያሉ የጭካኔ ተግባር ለተፈጸመባቸው ሰዎችም መታወስ ድጋፍም ይሰጣቸዋል። በኢትዮጵያ እስር ቤቶች ውስጥ እያሉ በምርመራ ወቅት የጭካኔ ተግባር የተፈጸመባቸው እስረኞችን በተመለከተ አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ይህም ብለው ነበር።
ሕገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የእኛ የአሸባሪነት ተግባር ነው። ይህን ሕገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌዴራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አውቃላችሁ። የወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው። አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአደግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚህ ቆሜ ይቅርታ ጠይቄያለሁ። በዚህ ጉዳይ ላይ ምን ማለት ነው? ጥፋት ነበረ ማለት ነው።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። አሁን የእስር ቤት በሮች ከፍተው እስረኞች እየተለቀቁ ነው። ውሳኔው ከተላለፈ አንስቶ ባለፉ አምስት ወራት ውስጥ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች ከኢትዮጵያ ወህኒዎች ወደ ነጻነት ወጥተዋል። አብዛኛዎቹ እስረኞች በእስር ቤቶች ውስጥ የደረሱባቸውን የስቃይ ምርመራዎች አይነት እየተናገሩ ናቸው። ኢትዮጵያ ከእንግዲህ እንዲህ ያሉ ዘግናኝ ታሪኮች የማይሰሙባት ሀገር ትሆን ዘንድ ተስፋና ምኞታቸውንም ገልጸዋል። የህግ የበላይነት እንዲጸናም ጠይቀዋል። ጽዮን ግርማ በቀደሙት ሁለት ዘገባዎች ከፍ ያለው ተፈራና አሸናፊ አካሉ የተባሉ ወጣቶችን አነጋግራ ነበር። ለዛሬ ደግሞ በቅርቡ የተፈቱትን የአየር ኃይል አብራሪ የመቶ አለቃ ማስረሻ ሰጤን የእስር ቤት ቆይታ ይዛለች። እንከታተል።
መቶ አለቃ ማስረሻ ሰጤ በጎጃም መርጦ ለማርያም ነው የተወለደው። ወጣት ነው። በአየር ኃይል ውስጥ በተዋጊ አውሮፕላን አብራሪነት ከተመረቀ በኋላ እስከ ታሰረበት ጊዜ ድረስ ለስምንት ዓመታት ማገልገሉን ይናገራል። እንደነገረኝ በዳርፉር የተባበሩት መንግስታት የሰላም አስከባሪ ልዑክም ሆኖ አገልግሏል። በታህሳስ ወር 2007 ዓ.ም ለእስር ከመዳረጉ በፊትም የአልሸባብን ቡድን ለመደምሰስ ሀገራዊ ግዳጅ ላይ ተሳትፏል። አሸባሪ በሚል ተይዞ የታሰረው ይህን ግዳጅ ከፈጸመ ከአራት ወራት በኋላ መሆኑ ሀዘኑን ከፍተኛ አድርጎት እንደነበር ያስታውሳል።
የአልሸባብን ቡድን ለመደምሰስ ሀገራዊ ግዳጅ መጣና የዚያ ግዳጅ አንዱ ተሳታፊ ሁኜ ነው ወደ ሶማሊያ ያቀናሁት ማለት ነው። እና እዚያ ያለውን ግዳጅ ጨርሰን ተመለስ ሰብትን በመጣን በአራት ወር ራሳችን አሸባሪ ተብለን ወደ ማረና እና ወደ ህግ የሚዘገንን የደህንነት ቢሮ ምርመራ ውስጥ ገብቻለሁ።
ማስረሻ ከሌሎች ሶስት የአየር ኃይል አብራሪዎች ማለትም መቶ አለቃ ዳንኤል ግርማ፣ መቶ አለቃ ብሩክ አጥናፉና መቶ አለቃ ገዛኸኝ ድረስ ከነበሩበት ድሬዳዋ ወደ ባህር ዳር እየሄዱ ከተማዋ መግቢያ ላይ ተከበው መያዛቸውንም ገልጿል።
ከዚያ በኋላ እንግዲህ እጃችን እና እግራችን ታሰረ። ለምሳሌ እንዳሰርኩት በራሴ የጫማ ክር ነው። እግሬን ታስሯል። ወደ ባህር ዳር አይደለም የገባ ነው፣ ጫካ አለ ከባህር ዳር ወደ እዚህ መግቢያ አካባቢ ላይ ወደዚያ ጀምሮ ጓደኞችን ለአራት ወር ከምናምን ያክል የት እንደነበሩ አላውቅም። ከዚያ በኋላ እንግዲህ በነጋው ወደ አዲስ አበባ ይዘው ይመጡ ማለት ነው። ፊቴም ተሸፍነዋል፣ እጄ ወደ ኋላ ሲባሉ ታፍሬ ያለሁ፣ እግሬም ታስሯል። ሰባ ገባን ደህንነት ቢሮ ነው። ቦታው እንግዲህ በግልጽ መጣች ነው የራሴ ጥርጣሬ ምናምን ካልሆነ ምንም ሌሊት ነው የገባሁት። ፊቴ ተሸፍኗል። ሁለት ወር ነው እዛ ደህንነት ቢሮ የቆየሁት። ምርመራው እጅግ በጣም የሰብአዊ መብትን የነካ እና ይህ ብሔር ተኮርም አንዳንዱ በተለይ የዘረኝነት ህዝቦች ለኢትዮጵያ ህዝብም አንድነት በተለይም ደግሞ ለንጹሐን የትግራይ ተወላጆች ጠቃሚ መስሎ ስለታየኝ አንዳንድ ቃላቶችን ያው ሪስፖንሲብል በመሆን ልናገራቸው አልፈልግም። ግን የተለመዱ በሚመስል ደረጃ ወደ ሁለት ወር በምቆይበት ሰዓት እንደዚህ ተደጋጋሚ ብሔር ተኮር ስድቦች ነበሩ፣ ጥቃቶች ነበሩ።
መቶ አለቃ ማስረሻና ባልደረቦቹ ከተያዙ በኋላ የቀረበባቸው ክስ ከግንቦት ሰባትና ቀድመው ከአየር ኃይል ለቀው ውጭ ሀገር ከሚገኙ አስተማሪ አብራሪዎች ጋር ተገናኝቶ መረጃን አውጥቷል የሚልና ሌሎች ተጨማሪ የሽብር ክሶች እንደነበሩም ያስታውሳል።
ክሱ የሚለው ከግንቦት ሰባት አመራሮች ጋር በተለይም ከካፕቴን ተሾመ ተንኮሉ ጋር እና ከሻለቃ ቶ በመዘነ ጋር በመገናኘት የአየር ኃይል ፓይለቶችን እየመለመለ ወደ ግንቦት ሰባት ይልካል። ከእንደገና ደግሞ የአየር ኃይልን ሚስጥር እያወጣ ለኢሳት ጋዜጠኞች በመስጠት የመከላከያን ጥር አባክነሃል የሚል ነው እና ሀገር ከርተሃል የሚል ነው። እንግዲህ አንድ ያስኩት እንደሚታወቀው ኢትዮጵያ ባውንደሪ ላይ ነ እንደዚያ ነው። ከእንደገና ደግሞ በ17 ላይ መሆኔን አየር ኃይል አመራሮች የሚያውቃሉ፣ መንግስትም ያውቃል። በነጋው ነው የያዙን። በራሳቸው መሰረት ከ21 ቀን በላይ ያለ ትእዛዝ የቀረ ነው የሚለው ወደ ክዳት ኩብለላ ምናምን ሊያስጠይቀው የሚችለው እና የኢትዮጵያን ባውንደሪ ተለቀቀ ነው የሚለው እና መሰረት ከዚህ ክስ ነው በእኔ ላይ የመሰረቱ።
መቶ አለቃ ማስረሻ ግን ለመከሰሱ ምክንያት በመከላከያ ውስጥ ላለው ፍትህ መጓደል በግልጽ ስለምንቃወም ነው ብሎ ያምናል።
የአንድ ቡድን የበላይነት በኢህአዴግ ውስጥም የህወሀት የበላይነት እና ነግሶ የቆየ መንግስት ነው። ይህ መንግስት እንግዲህ በሲቪል ባለስልጣኑ ብቻ አይደለም፣ ይሄ የሲቪል ባለስልጣኑ ወይም ደግሞ የህወሀት አመራሮችን ሊደግፍ የሚችል መከላከያና ደህንነትም አጠቃላይ የፌደራል ተቋማት ይህንን የበላይነት ሊያስጠብቁ በሚችሉ ደረጃ ነው የተዋቀረው። አየር ኃይልም ተመሳሳይ አደረጃጀት ያለበት ነው። ፍጹም የሆነ የድርጅት የበላይነት የሚታይበት በመሆኑ እና ወቅቱም ደግሞ 2007 የምርጫ ወቅት በመሆኑ የመከላከያ ወይም ደግሞ መንግስት ባክቦን የሚባለውም አየር ኃይል ነው ተብሎ ስለሚታሰብ በተለይ የመከላከያው ባክቦን አየር ኃይል በመሆኑ እዚያ ውስጥ ያለነው ተዋጊ ፓይለቶች ነን። ረጅም ጊዜ ያገለገልና የውጊያም ሆነ የሰላም ማስከበር ተሞክሮ ያለንን በተደራጀ መልኩ ስንወጣ ሲያዩ አድርጎ ለህዝብ ስልጣኑን ያስረክባል በሚል አስበን ነው ወደ ትግል የጀመርነው። ኦፍኮርስ አምነንበት የሆነ ነው። እንግዲህ ጥርጣሬውና ክሱ ከዚህ የመነጨ ነው ብዬ አስባለሁ።
መቶ አለቃ ማስረሻ ክሱ ድራማ ነው ብለን ስላመንን ክሱን ተከላክለን የድራማው አካል አንሆንም በሚል አንከለከልም አልንና እኔ 10 ዓመት እስር ተፈረደብኝ ብሏል። ፍርዳችንን ለመጨረስ ቂሊንጦ ከሄድን በኋላ ግን ማረሚያ ቤቱን አቃጥላችኋል ተብለን እንደገና ተከሰስን። በዚህ ጊዜ የተደረገብን ምርመራ ግን ታሪክ ሊረሳውም ሊሽረውም የማይችል የጭካኔ ተግባር ነበር ብሏል።
በአካል ላይ የተፈጸሙ ድርጊቶች በሰብአዊ መብትም የተረጋገጡ ጠባሳውም ያለ ስለሆነ ይህን ለኢትዮጵያ ሕዝብ ብናገር ችግር የለውም እና በመጀመሪያ ደረጃ እኔ ወደ ከፍተኛ ጥበቃ ከመግባቴ 4 ወር በኋላ ነው የጥይት ቃጠሎ የተፈጸመው። ከፍተኛ ጥበቃ ውስጥ ከገባ በኋላም ለብቻዬ ነው ፍርድ ቤት የሚቀርበው። በፒካፕ ነው የሚያቀርቡኝ። በእኛ ተመድቦ ነው ፍርድ ቤት የሚወስደኝ የሚመልሰኝ። ከሌላው እስረኛ ጋር ኖርማል መገናኘት እድል አልነበረኝም። በዚህ ሁኔታ ውስጥ ሆነህ ነው እንግዲህ አቃጠልክ ብለው ይህንን ነገር ያመጡትና ሰዋረቤት እና የወሰዱ ከአንድ ወር ሌላውን እስረኛ ተወሰዱ። ከአንድ ወር በኋላ ነው የወሰዱ። እንደወሰዱ ወደ ጫካ ነው ይዘኝ ሄዱ እና ሁለት አይነት ክርክር ነበር። አንደኛ በመገናኛ የተነጋገሩ ከበላይ አለቃ ትእዛዝ ይዛል እና በዛ ትእዛዝ ፍቃደኛ ያለ መሆን አይነት ክርክርም ይመስላል። እኔም ጫካ ላይ ወደ ዛፍ ተጠጋ ብለው አቁመውኛል። ለሁለተኛ ደረጃ ራስ በራሳቸው ሁለት ናቸው ይዘው የሚሄዱ። እግሬን ጫማ አፈልቀው ነው ጫካ ይዘው የሚሄዱ። ልብስ ጃኬት ምናምን የደረጉት ነገር የለም። እርስ በርስ ይተጋጨጡ ነበር። እሱ መግባባት አልቻሉ። መልሰው ወደ ምርመራ ቦታ ነው ያመጡኝ እና ከዚያ በኋላ ሰቅለውኝ ምሳሌ በሉ ፕሮፌት እያለው ዘመዱ ተበጠሳሉ። ግን ዘመዱ ተበጥሶ ነው ብዬ አላስብም። አውቀው ነው የለቀቁም። ከላይ ታፍሬ በነበረበት ሰዓት ወደ ጣራው ተጠግቼ ነው ያሰሩት። ከዚያ ላይ ነው ገመዱ የለቀቀና መሬት ላይ የወደቅኩኝ። ወገቤን አሁንም ያመኛል። እነሱ ጋር ያለው ፋርዘር ኢንቨስቲጌሽን መሄድና መመርመርም ፍላጎት ስላልነበረ ጉዳቱ ስቲል ነው አለ። እንግዲህ አሁን እየታከማለሁ ብዬ አስባለሁ።
ሰቅለውኝ ስትል እንዴት ነው የሰቀሉ? ምን ላይ ነው የሰቀሉ?
ሁለት ጠረጴዛዎች አሉ እና አንድ እጄን በከቴን አሰሩ፣ እግሬንም እንደዚህ በጀመር ነገር አሰሩ። ከዛ አውራ ጣቴም ታስሯል፣ እግሬ ላይ ከስርም ታስሯል እና የውስጥ እግሬ ወደ ላይ ለድብደባ በሚያመች መልኩ ማለት ነው ተዘግዝቄ ነው የተሰቀልኩ።
መርማሪዎቹ የሚያቀርቡለት ጥያቄ ምን ነበረ?
የሚጠውቅ ጥያቄም ከአእምሮ በላይ ስለነበር ከኔ ጋር ማይሄድ ስለነበረ ምንም ልል አልቻልኩም። ስንቅም ሊሰጡኝ አልቻሉም። ወደ 1.5 ሚሊዮን ብር አስገብተሃል ገብቶልሃል ይባላል። ብዙ ጊዜ እዚያ ጥያቄ የለኝም ማለት ቤተሰብም የተለያየር ሰው ነኝ። እዚ አካባቢ የሚመጡትንም እየተከታተሉ በደህንነት አትስጠዋቸዋል። ቡና እንኳን ሰው እየጋበዘኝ በምጠጣበት ሁኔታ ውስጥ 1.5-1.6 ሚሊዮን ብር ገብቶልሃል እናለ እያከፋፍልሃል የሚል ነገር ሲመጣ ዱላውን ለመጫር ከመሞከር ውጭ ይህንን ነገር ለማመን ከባድ ነበር። ማያቋርጥ ነው ዱላውን። ስድብ አለው፣ መጥፋት አለ፣ በማንነት መሳደብ አለ። ውስጥ እግሬን ነው የሚደበድቡኝ እና ራስ ፀጉር ድረስ ነው የሚሰማው ውስጥ እግር ሲመጣ እና ረጅም ጊዜም ያው ታራሚዎች እገዛ እንቀሳቀስ እንደነበር እነሱ የሚትሳ እያረሱ ውስጥ እግሬም አይኔም ወገቤም ተመሳሳይ እና ብቻ ከዚያ መስረሽም
ማስረሻ። በዚህ ጊዜ ውስጥ ታናሽ እህቱ ሌላ ችግር ደርሶባት እንደነበረም ይዘረዝራል። ከባዱ ጊዜ ደግሞ ተጎድቶ ባለበት ሰዓት ያለ ፍላጎቱ አባቱን እንዲያይ መደረጉንም ያስታውሳል።
የደህንነት ተወቅ የሄደው ግብረ ኃይል ሽማግሌ ናቸው አባቴ። ቤተሰብን ምን ለማድረግ እንዳሰበ አላት። በዚህ ድናቸው በድንጋጤ እንዲሞቱ ታስብም ይሁን ብቻ እንደዚያ ጎርተውኝ ወገቤ ራሴን ትዬ መቆም በማልችልበት አይኔ ተረግጦ መልኩን ቀይሮ ፊቴ አውጡ እንደዚያ በሆነበት ሁኔታ እጄ ሁሉ የታሰርኩበት ደምና ሌላ ክፍል እየታየ ከአባቴ ጋር አገናኘኝ እና ረጅም ጊዜም ታመው አሁን በኢትዮጵያ ሕዝብ ጥረት በተለይም በውጭ የሚኖሩ የአማራ የዲያስፖራ አባላት ገንዘብ ልከው አሳትመውልኛል። በዚህ አጋጣሚ በጣም ማመስገን እፈልጋለሁ።
ማስረሻ የደረሰበት ጉዳት ከፍተኛ በመሆኑ የአካሉም የሕሊናውም ጠባሳ የማይሽር ሊሆን ይችላል ብሏል። ግን ምንም ቢሆን ሀገር ነው ያለኝ እና ከዚያ በላይ ዋጋ የከፈሉ አሉና የተከፈለው ዋጋ ባክኖ እንዳይቀር ፍትሐዊ አገልግሎት የሚሰጥባቸው የህግ ተቋማት መገንባታቸው አስፈላጊ ነው ብሏል። አያይዞም የኔ ትግል ከእስር ቤት የወጣው ቀን ተጀምሯል። ትግሌ ደግሞ በኢትዮጵያ ምድር በእኛ ላይ የተፈጸመው ግፍ በማንም ላይ ተመልሶ እንዳይፈጸም ማረጋገጥ ነው ብሏል። መቶ አለቃ ማስረሻ ከእስር የወጣሁት ወላጆች የልጆቻቸውን ህይወት ገብረው ነው፣ በህዝብም ትግል ነው ካለ በኋላ ጠያቂ በሌለኝ ሰዓት ጠያቂ የሆኑኝን እናት ለማመስገን እድል ስጭኝ ሲል ጠይቆኛል።
ምን ተላቅናቸው እሳቸውን ሳያውቁኝ በሚዲያ የሰሙት እኔ ላይ የተፈጸመውን ግፍ ሰምቶ እየተመላለሱ ሲጠይቁኝ የነበሩ እናት አሉ። ወይዘሮ ትንሳኤ ጊዜ ይባላሉ። እኒህን እናት በሚዲያ ማመስገን እፈልጋለሁ። ረጅም እድሜ እንዲሰጣቸው መጸናለሁ። ሌላው ቻለት አክሊሉ መዘን እናት እንዲሁ 3 ዓመት ሙሉ ሰለሰለቱ እየመጡ ሲጠይቁኝ ሳቅማንም ነበረ። በተከለከሉበት ሰዓትም እኔ ጋር መግባት በማልጠየቅበት ሰዓትም ትምህርት ሲንገራቸው የነበሩ ናቸው እና እንደን እናትም ምስጋና አቀርባለሁ። ሌላው ለወጣቱ አጠቃላይ ምስጋና ማቅረብ ፈልጋለሁ። አመሰግናለሁ።
አድማጮች፣ ከ13 ዓመት እስር በኋላ የተፈታውን የአየር ኃይል አብራሪ የመቶ አለቃ በኃይሉ ገብሬን የእስር ቤት ቆይታ ይዤ እመለሳለሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ስርጭታችን ይቀጥላል። አሁን ሙዚቃን ጋብዛችሁ
ሸመን ደፈር ቴዲ አፍሮን እንጋብዝ። ምክንያቱም ዛሬ ከኤርትራ ልዑካን ቡድን መጥተዋል።
አዎ፣ ዜናውም በዘገባችን ያቀረብነው ነው። የቴክኒክ እክል እንደገጠመው እየገለጸልን ነው ባልደረባችን ሞክቢል ያበሮ። ከዚህ ጋር ተያይዞ በዚህ ሳምንት የተፈጠሩ አብይ ዜናዎች መካከል ኢትዮጵያና ዩናይትድ ስቴትስ የምጣኔ ሀብት ግንኙነታቸውን ለማጠናከር አዳዲስ ስምምነቶችን መፈረማቸው ነው። 60 አሜሪካውያን የንግድ ወኪሎችን መርተው በኢትዮጵያ የሥራ ጉብኝት ያደረጉት የዩናይትድ ስቴትስ የንግድ መስሪያ ቤት ምክትል ሚኒስትር ጊልበርት ካፕላን ከኢትዮጵያ የገንዘብ ሚኒስትር አዲስ የተሾሙት የብሔራዊ ባንክ ገዥን እንደዚሁም ከኢትዮጵያ የአየር መንገድ ሥራ አስኪያጅና ከውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ተገናኝተው ተወያይተዋል። የኢትዮጵያ አየር መንገድ ከአሜሪካዊ የኃይል ቴክኖሎጂ ኩባንያ ጄኔራል ኤሌክትሪክ ጂኢ ጋር $444 ሚሊዮን የአሜሪካን ዶላርስ የሚያወጡ 12 የአውሮፕላን ሞተሮችን እንደዚሁም $437,500 ሚሊዮን የአስር ዓመት የጥገና አገልግሎት ከአሜሪካዊው ኩባንያ እንደሚገዛ ተገልጿል። የዩናይትድ ስቴትስ የንግድ መስሪያ ቤት ረዳት ሚኒስትር ጊልበርት ካፕላን ከኢትዮጵያ አየር መንገድ ሥራ አስፈጻሚ አቶ ተወልደ ገብረ ማርያም ጋር በተፈራረሟቸው ስምምነቶች መሠረት በርካታ የአሜሪካዊ የአውሮፕላን ቴክኖሎጂ ተቋማት ጋር ስምምነት ላይ ተደርሷል ብለዋል። ከጂኢ ጋር ከተደረገው ስምምነት በተጨማሪ ሃንዌል ኩባንያ የ10.2 ሚሊየን የአሜሪካ ዶላርስ የቦሌ አየር ማረፊያ ማስፋፊያ ፕሮጀክትና ተጨማሪ የ7.2 ሚሊየን ዶላርስ ተለዋጭ የኃይል ማመንጫን ለመገንባት ስምምነት ላይ ተደርሷል። ሳብሬ የተባለው የዩናይትድ ስቴትስ ኩባንያም እንደዚሁ በ21.2 ሚሊዮን ዶላርስ የብድር እገዛ ወደ ኢትዮጵያ የሶፍትዌር ቴክኖሎጂ መፍትሄዎችና ስልጠናዎችን ለመስጠት እንደሚገባ ተገልጿል። ይህንን አስመልክቶ የኢትዮጵያ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ በተለይም ሚኒስትሩን ዶክተር ወርቅነህ ገበየሁን በመጥቀስ በሁለቱ ሀገሮች መካከል ያለውን ኢንቨስትመንት ያበረታታል ብለዋል። አሁን ሙዚቃ እንጋብዛችሁ።
ሙዚቃ
ሰዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ውብ አርጎ ቢሰራሽ የሰማይ ፈጣሪ አይደል ሰው እንድትቀያላ የሳት ፈሪ ሲወዱሽ አታውቂ ወይሽ አታይ እንዴ አረ አንቺ ስለቡን ነው ያንቺ አለ Yanchis labut nau yantialo shemandafo atasany baburu fatna badidu shako shemandafo atasany baburu fatna badidu shako skill tenaga madre lehir shamanda falsa farwamu bengedenet metta ke sheger harare lebin izaw hedech wederu kagere ሰዋዶ ያለበት እስላም ክርስቲያኑ።
እንግዲህ የዛሬው የጋቢና ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ
አው አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ እንደዚሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም እንድታደርሱን እንጋብዛለን።
ስናስተናግዳችሁ ያመሸነውን የመስታወት አራጋውና
ሄኖክ ሰማግዘነን ዝግጅታችንን በቴክኒክ የመራልን ሞክቢል ያበሮ ነው። በቴክኒክ መሐንዲሱ ሱሌማን ታራዋሌ ስም እንሰናበታችኋለን። በዚህ ሙዚቃ
መልካም ምሽት።
መልካም ምሽት።
Yanchis labut nau yantialo shemandafo atasany baburu fatna badidu shako shemandafo atasany baburu fatna badidu shako I'm not a good I'm not a good
to let you be. Next to the last matash calabi, but Gabby. Carlo Tau Castor took us if I to sit there. And Chimbama that day I put on guitar.
Kun Radio